የአሜሪካ ድምጽ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ሰኔ 13 2014 ዓ.ም ዝግጅታችን ጀመረ። በኦሮሚያ ክልል ምዕራብ ወለጋ ዞን ጊምቢ ወረዳ ከትላንት በስቲያ ቅዳሜ ታጣቂዎች ፈጽመውታል በተባለ ጥቃት በርካታ ሲቪሎች መገደላቸውን ከጥቃቱ ያመለጡ የዓይን እማኞችና የሟች ቤተሰቦች ገለጹ።
ይህ ወንድሜ ልጅም ከእናንዙ አመታለች። ያው ገለገሌ ይህን ያለ ማለት አስቸጋሪ ነው። አንድ አካባቢ እንኳ አሁን ወደ 80 ምናምን ተቀብሯል። አንድ አካባቢ ገና አልተቆጠረና አልተቀበረ አለ። ከሰባት ቤተሰብ አንድ ይቀራለ፣ ከአምስት ቤተሰብ ሁለት ይቀራለ።
የአሜሪካ ድምጽ ያነጋገራቸው የአካባቢው ነዋሪዎች ናቸው። ሌሎች ነዋሪዎችንም አነጋግረን ሰፋ ያለ ዘገባ ከዜናው በኋላ ይዘናል። ቁጥሩን በተመለከተ የተለያዩ ቁጥሮች ይነገራሉ። ነገር ግን ጠቅለል ያለና የተጣራ ነው የተባለ ቁጥር እስካሁን አልተገለጸም። ሙሉ ዘገባውን ከዜናው በኋላ በአብይ ርዕስ ይዘን እንመለሳለን። ዛሬ ዓለም አቀፍ የስደተኞች ቀን ነው። ይህንን በተመለከተ ሰፋ ያሉ ከስደተኞች እንዲሁም ደግሞ ከአገር ውስጥ ተፈናቃዮች ጋር የተያያዙ ዘገባዎችን እናስደምጣችኋለን። ሌሎች በርከት ያሉ ቅንብሮችም አሉን። ሰሞኑን በማህበራዊ ሚዲያ ላይ ሲዘዋወር የታየውና ጭካኔ በተሞላበት ሁኔታ ሰዎች ሲገደሉ የሚያሳየውን ቪዲዮ በተመለከተ የኢትዮጵያ ሰብአዊ መብት ኮሚሽን ማብራሪያ ሰጥቶናል። እሱንም ይዘን እንመለሳለን። ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ከስቱዲዮ ታቀናብርልናለች። አበባየው ገበያው የዌብ ፕሮዲውሰራችን ናት። ግርማ ደገፋው በምስልና ድምፅ አብሮን አለ። እናንተም እስከ ምሽቱ አራት ሰዓት አብራችሁን ቆዩ። አሁን ለምሽቱ የያዝነውን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልኝ፣ እንደምናመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በኦሮሚያ ክልል ምዕራብ ወለጋ ዞን ጊምቢ ወረዳ ከትናንት በስቲያ ቅዳሜ ታጣቂዎች በፈጸሙት ጥቃት በርካታ ሲቪሎች መገደላቸውን ከጥቃቱ አመለጥን ያሉ የዓይን እማኞችና የሟቾቹ ቤተሰቦች አስታወቁ። ጥቃቱ የተፈጸመው ራሱን የኦሮሞ ነጻነት ሰራዊት ብሎ በሚጠራው ኦነግ ሸኔ መሆኑን የገለጹት የጊምቢ ወረዳ ምክትል አስተዳዳሪ አቶ ሻፊ አለሙ ሕፃናትና ሴቶችን ጨምሮ በርካታ ሰዎች መገደላቸውን አረጋግጠዋል። ድርጊቱን ያወገዙት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ጥቃት በደረሰባቸው አካባቢዎች ሰላምና ደህንነት እንዲመለስ አሁንም ቅድሚያ የምንሰጠው ተግባራችን ነው ብለዋል። የኦሮሚያ ክልል መንግስትም በጥቃቱ ሕይወታቸውን ባጡ ወገኖች የተሰማውን ሐዘን ገልጠዋል። ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራውና መንግስት ሸኔ በማለት በአሸባሪነት የፈረጀው ሸማቂ ቡድን ግድያውን አልፈጸምኩም ይላል። የድርጅቱ ዓለም አቀፍ ቃል አቀባይ መሆናቸውን የገለጹት አቶ ኦዳ ተርቢ ሰላማዊ ዜጎች ላይ ተኩስ የከፈቱት የመንግስት ኃይሎች ናቸው ሲሉ አስተባብለዋል። አድማጮች፣ የዚህ ዘገባ ሙሉ ዝርዝር በዕለቱ አብይ ርዕስ ይቀርባል። የአውሮፓ ህብረት በኢትዮጵያ ላይ ጫና እንዲያደርግ ሂውማን ራይትስ ዋች ጠየቀ። የኢትዮጵያ መንግስት የመብት ጥበቃን አስመልክቶ ተጨባጭ መሻሻል ያሳይ ዘንድ የአውሮፓ ህብረት ግፊት ማድረግ አለበት ሲል ሂውማን ራይትስ ዋች ባለፈው አርብ ባወጣው መግለጫ አስታውቋል። የአውሮፓ ህብረት የውጭ ጉዳይ ሚኒስትሮች ብራስልስ ላይ በሚሰበሰቡበት ወቅት የአውሮፓ ህብረት ከኢትዮጵያ ጋር የሚኖረው ግንኙነት አቅጣጫ መሪዎቹ ከሚነጋገሩባቸው ዋነኛ አጀንዳዎች አንዱ ይሆናል ያለው የሂውማን ራይትስ ዎች መግለጫ ስብሰባው በሚካሄድበት ወቅት በሰሜን ኢትዮጵያ በትግራይ ክልል የጀመረውና በሰላማዊ ህዝብ ላይ ከፍተኛ ውድመት ያስከተለው ጦርነት 19ኛ ወሩን ማስቆጠሩን አመልክቷል። መግለጫው አክሎም የኢትዮጵያ መንግስት በሺዎች የተቆጠሩ የትግራይ ተወላጆችን በዘፈቀደ ለማሰር ተጠቀመበት ያለውን የአስቸኳይ ጊዜ አዋጅ ባለፈው የካቲት ወር ማንሳቱንና ካለፈው ሚያዝያ ወር አንስቶም ከፍተኛ ቁጥር ያላቸው እርዳታ የጫኑ ከባድ መኪኖች ወደ ትግራይ እንዲገቡ ማድረጉን አስታውሷል። ሆኖም በሰሜን ኢትዮጵያ ግፍና ስቃዩ አሁንም ቀጥሏል ያለው መግለጫ ለአንድ ዓመት ያህል መንግስት በትግራይ የምግብ አቅርቦት፣ ነዳጅና ሌሎች አስፈላጊ አቅርቦቶችን በመገደብ የመገናኛ የባንክና የመብራት አገልግሎቶችንም ፍጹም ዝግ አድርጎ ቆይቷል ነው ያለው። ተጨማሪ እርዳታ እንዲገባ ቢፈቀድም መጠኑ አሁንም ከህዝቡ ፍላጎት ያነሰ ነው ያለው ሂውማን ራይትስ ዎች፣ ይህም ማለት በተለይ የመድኃኒት አቅርቦቶችና አገልግሎቶች እጦት ስር የሰደደ ህመም ያለባቸውንና በጦርነቱ ወቅት ለሰብአዊ ጥቃት የተጋለጡትን ጨምሮ ከጥቃት የተረፉ ወገኖች አስፈላጊውን እንክብካቤ አያገኙም ማለት ነው ብሏል። መግለጫው አያይዞም የአውሮፓ ህብረት የሚያደርገው ጫና ክብደት እንዲኖረው ትኩረቱ በሰላማዊ ሰዎች ላይ የሚደርሱ ጉዳቶችን ማስቆም ላይ መሆን አለበት፣ ዲፕሎማሲያዊ ግንኙነቶችና ከኢትዮጵያ መንግስት ጋር የሚደረጉ ግንኙነቶች በራሳቸው ግብ ሳይሆኑ በአገር አቀፍ ደረጃ የሰላማዊ ዜጎችን ደህንነት በማስጠበቅ ረገድ ተጨባጭ ለውጥ ለማምጣት መሳሪያ መሆን አለባቸው ብለዋል። የአውሮፓ ህብረት በዓለም ዙሪያ በሚፈጸሙ በጦር ወንጀሎች ተጠያቂ በሆኑ ላይ ጠንከር ያለ እርምጃ ሲወስድ ዓለም እያየ ባለበት በአፍሪካ ቀንድ ቀላል መሆን የለበትም ሲል ሁማን ራይትስ ዎች ጥሪ አድርጓል። የአውሮፓ መሪዎች ጉባኤ በዩክሬን የህብረቱ እጩ አባልነት ጉዳይ ይነጋገራሉ። የአውሮፓ ህብረት መሪዎች ዩክሬንን በእጩ አባል አገርነት ደረጃ መርዳትና ያለመርዳት ጉዳይ በሚያጤኑበት በያዝነው ሳምንት አገራቸው ከሩሲያ በኩል ይበልጥ የተጠናከረ ጥቃት እንደሚሰነዘርባት የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ተናገሩ። ይህም በዩክሬን ላይ ብቻ ሳይሆን በሌሎች የአውሮፓ ሀገሮችም ላይ ጭምር ነው። እየተዘጋጀን ነው፣ ዝግጁ ነን፣ አጋሮቻችንንም እያስጠነቀቅን ነው ሲሉ ነው ዘለንስኪ ከሩሲያ በኩል ይመጣል ስላሉት ተጨማሪ ጥቃት በትላንቱ የዘወትር ምሽት ንግግራቸው ይህን ያሉት። የአውሮፓ ኮሚሽን ባለፈው ሳምንት ዩክሬን የእጩ አባል አገርነት ደረጃ ይሰጣት የሚል ምክረ ሀሳብ ማቅረቡ ይታወሳል። 27 አባል ሀገሮች ያሉት የአውሮፓ ህብረት የፊታችን ሐሙስና አርብ በሚካሄደው የመሪዎች ጉባኤ ወቅት አባል ሀገራት በጉዳዩ ላይ ተወያይተው ድምጻቸውን እንዲሰጡ ያደርጋል። ዩክሬን ወደ እጩ አባልነት ደረጃ ካደገችም በኋላ የአውሮፓ ህብረት አባል ሀገር ሆና ህብረቱን ሙሉ ለሙሉ ለመቀላቀል የሚጠብቃት ሂደት በአንጻሩ በርካታ ዓመታት ሊወስድ እንደሚችል ተዘግቧል። በሌላ በኩል ባለፉት ቅርብ ወራት ውስጥ የሩሲያ ኃይሎች ልዩ ትኩረት ሰጥተው በሚዋጉባት የዩክሬን ምስራቃዊ ግዛት ዶንባስ ከባድ ውጊያ መቀጠሉን ዘለንስኪ ተናግረዋል። ይህ በእንዲህ እንዳለ የዩናይትድ ስቴትሷ ግምጃ ቤት ኃላፊ ጃኔት የለን እና የካናዳዋ የገንዘብ ሚኒስትር ክሪስቲያ ፍሪላንድ ዛሬ ሰኞ ቶሮንቶ ላይ በሚያደርጉት ውይይት በሩሲያ ላይ ተጨማሪ የኢኮኖሚ ጫና ለማድረግ በሚያስችሉ መንገዶች ላይ ይመክራሉ ተብሏል። በተጨማሪም ከፍተኛ የነዳጅ ዋጋ የፈጠረውን ቀውስ ለመፍታት በአጭር ጊዜ እቅድ የነዳጅ ምርትን ማሳደግ ጨምሮ በሩሲያ ወታደራዊ ጥቃት ሳቢያ የተባባሰውን ዓለም አቀፋዊ የኢኮኖሚ ሁኔታ እንዲሻሻል ለማድረግ በጋራ በሚደረገው ጥረት ላይ እንደሚወያዩ፣ የከባቢ አየር ብክለትን ለመዋጋት ንጹህ የኃይል ምንጭ ቴክኖሎጂዎችን የመጠቀምን አስፈላጊነትም አጽንኦት ይሰጣሉ ሲል የዩናይትድ ስቴትስ ገንዘብ ሚኒስቴር ይፋ ባደረገው መግለጫ ጠቁሟል። የኔቶ ዋና ጸሐፊ የንስ ስቶልተንበርግ በበኩላቸው በትላንትናው ዕለት በሰጡት አስተያየት ሩሲያ በዩክሬን እያካሄደች ያለችው ጦርነት ሊራዘም ይችላል ሲሉ አስጠንቅቀዋል። በመሆኑም ምዕራባውያን አጋሮቿ ለኪየቭ ኃይሎች የሚያደርጉትን ድጋፍ መግታት የለባቸውም ነው ያሉት። ስቶልተንበርግ ለጀርመኑ ሳምንታዊ ቢልድ አም ሶንታግ እንደተናገሩት ለዓመታት መዘጋጀት አለብን፣ ለወታደራዊ ድጋፍ ብቻ ሳይሆን በኃይል ምንጮችና በምግብ ዋጋ መጨመር ሳቢያ የሚከተለው ወጪ ከፍተኛ ቢሆንም ዩክሬንን መደገፍ ግን ማቋረጥ የለብንም ብለዋል። ባለፈው አርብ ኬቭን የጎበኙትና ለዩክሬን ኃይሎች ስልጠና ለመስጠት ያላቸውን ፍላጎት የገለጹት የብሪታንያው ጠቅላይ ሚኒስትር ቦሪስ ጆንሰንም በሚቀጥሉት ቀናት አራተኛ ወሩን በሚሞላው ጦርነት ለዩክሬን የሚሰጠው ድጋፍ መዳከም እንዳይገጥመው ሲሉ አስጠንቅቀዋል። ዘለንስኪ በበኩላቸው ከዚሁ አዛምደው በለንደኑ ሰንዴ ታይምስ ጋዜጣ ላይ ባሰፈሩት አስተያየት ጆንሰን እንዳሉት ይህ ማለት ዩክሬን ከወራሪው ኃይል በቀለጠፈ ፍጥነት የጦር መሳሪያና ሌሎች ቁሳቁሶችን እንዲሁም ጥይቶችንና ስልጠናዎችን ማግኘት መቻሏን ማረጋገጥ ነው ብለዋል። ከኪየቭ በስተደቡብ 550 ኪሎ ሜትሮች ርቀት ላይ በምትገኘው ደቡባዊ ማይኮላይቭ ግዛት ያለውን ጦራቸውን መጎብኘታቸውንም ዘለንስኪ ተናግረዋል። ይህ በእንዲህ እንዳለ ዋና መቀመጫውን እዚህ ዋሽንግተን ዲሲ ያደረገ የጦር ጉዳዮች ጥናት ተቋም ተንታኞች ጦርነቱን አስመልክቶ ባቀረቡት ትንተና የሩሲያ ኃይሎች በሚቀጥሉት ሳምንታት ውስጥ ሴቬሮ ዶኔትስኪን ሊይዙ ይችላሉ፣ ይሁንና ያን ለማድረግ አብዛኛውን ኃይላቸውን በዚች ትንሽ ስፍራ ለማሰለፍ ይገደዳሉ ብለዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በአፍጋኒስታን በገበያ ስፍራ በደረሰ ጥቃት በርካቶች ተገደሉ። በአፍጋኒስታኗ ምስራቃዊ ናንጋሃር ክፍለ ግዛት በገበያ ስፍራ ላይ በተፈጸመ ጥቃት በርካታ ሰዎች ሲገደሉ ሌሎች በርካቶች መቁሰላቸውን ሮይተርስ የዜና ወኪልን ዋቢ በማድረግ የተባበሩት መንግስታት ድርጅት የአፍጋኒስታን ተልዕኮ ዛሬ አስታወቀ። በአፍጋኒስታን የሚገኘው የመንግስታቱ ድርጅት እርዳታ ሰጪ ተልዕኮ በትዊተር ገጹ ላይ እንዳሰፈረው ከተገደሉትና ከቆሰሉት መካከል ህጻናት መኖራቸውንም አመልክቷል። ይሁንና ታሊባን በበኩሉ ያረጋገጠው 10 ብቻ መቁሰላቸው መሆኑን ሮይተርስ በዘገባው አካቷል። መግለጫው እየቀጠለ ያለው በአፍጋኒስታን በሲቪሎች ላይ የተነጣጠረ ጥቃት በአስቸኳይ መቆም አለበት ሲልም አሳስቧል። ለጥቃቱ እስካሁን ኃላፊነት የወሰደ ወገን አልተሰማም። በኮንጎ የመጀመሪያው በዲሞክራሲያዊ መንገድ የተመረጡና በነፍሰ ገዳይ ጥይት የተገደሉት መሪ የፓትሪስ ሉሙምባ ጥርስ የቤልጅየም መንግስት በዛሬው ዕለት ብራስልስ ውስጥ በተዘጋጀ የኦፊሴል ስነ ስርዓት ላይ ለሉሙምባ ቤተሰቦች አስረከበ። ሉሙምባ እንደ አውሮፓውያን የዘመን አቆጣጠር በ1960 ዓ.ም በኮንጎ የመጀመሪያው ጠቅላይ ሚኒስትር ሆነው የተመረጡና በአገሬው ህዝብ ዘንድ ከፍተኛ ተወዳጅነት ያላቸው ቢሆኑም በአውሮፓና በአሜሪካ ሀያላን ዘንድ ግን ብዙም አልተወደዱም ነበር። ኮንጎ የቤልጅየም ቅኝ ግዛት የነበረች አገር ናት። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። መልካም ምሽት።
አሉላ ከበደን ለዓለም ዜናዎቹ እናመሰግናለን። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኞ ሰኔ 13 2014 ዓ.ም ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com እንዲሁም @voaamharic የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። አሁን ለዕለቱ ወደ ያዝነው ቀዳሚ አብይ ርዕስ ዘገባችንን ወሰዳችሁ። በኦሮሚያ ክልል ምዕራብ ወለጋ ዞን ጊምቢ ወረዳ ከትላንት በስቲያ ቅዳሜ ታጣቂዎች በፈጸሙት ጥቃት በርካታ ሲቪሎች መገደላቸውን ከጥቃቱ አመለጥን ያሉ የዓይን እማኞችና የሟች ቤተሰቦች አስታወቁ። ጥቃቱ የተፈጸመው ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራውና ኦነግ ሸኔ በሚል መንግስት በአሸባሪነት የፈረጀው መሆኑን የገለጹት የጊምቢ ወረዳ ምክትል አስተዳዳሪ አቶ ሻፊ አለሙ የህጻናትን፣ ሴቶችን ጨምሮ በርካታ ሰዎች መገደላቸውን አረጋግጠዋል። ድርጊቱን ያወገዙት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጥቃት በደረሰባቸው አካባቢዎች ሰላምና ደህንነት መመለስ አሁንም ቅድሚያ የምንሰጠው ተግባራችን ነው ብለዋል። የኦሮሚያ ክልላዊ መንግስት በጥቃቱ ህይወታቸውን ባጡ ወገኖች የተሰማውን ሀዘን ገልጿል። ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራውና መንግስት ሸኔ በማለት በአሸባሪነት የፈረጀው ሸማቂ ቡድን ግድያውን አልፈጸምኩም ብሏል። የድርጅቱ ዓለም አቀፍ ቃል አቀባይ መሆናቸውን የገለጹት አቶ ኦዳ ተርቢ ሰላማዊ ሰዎች ላይ ተኩስ የከፈቱት የመንግስት ኃይሎች ናቸው ሲል አስተባብሏል። በሌላ በኩል በጥቃቱ ሰለባ መሆናቸውን የሚናገሩት ደግሞ ጥቃቱ የተፈጸመብን በኦነግ ሸኔ ነው ሲሉ ተናግረዋል። ናኮር መልካ ዝርዝር ዘገባ አለው፣ እንደሚከተለው ያቀርበዋል።
በኦሮሚያ ክልል ምዕራብ ወለጋ ዞን ጊምቢ ወረዳ ቶሌ ቀበሌ ውስጥ ከትናንት በስቲያ ቅዳሜ ታጣቂዎች በፈጸሙት ጥቃት በርካታ ሰዎች መገደላቸውን ነው የሟቾች ቤተሰቦችና የዓይን እማኞች ያስታወቁት። የአካባቢው ነዋሪ መሆናቸውን የተናገሩትና ከጥቃቱ አምልጠው አርጆ ወደሚባለው ከተማ እየሸሹ መሆናቸውን የገለጹት ግለሰብ ከእነዚህ እማኞች አንዱ ናቸው።
በቃ ቶሌ ቀበሌ ይባላል። ወለየ ጥቃት የደረሰበት ወደ ቁጥር አናውቅም። ከቀብር አላለቀም ገና።
ሰው ያዩት ምን ያህሉን ነው?
እኔ እንኳ በአይኔ ሁሉንም ህግ አላየም። ከሌላ ቦታ የመጣው ነበርኩ። ወደ አርጆ እየሄድን ነው።
ወዴት እየሄዱ?
ወደ አርጆ እየሸሸን ነው ዝም ብለን።
መሐመድ ዩሱፍ መሐመድ እንደሚባሉና የቶሌ ቀበሌ ነዋሪ መሆናቸውን የገለጹ ግለሰብ ደግሞ መንግስት ሸኔ የሚላቸውና ራሳቸውን የኦሮሞ ነጻነት ሰራዊት በማለት የሚጠሩ ታጣቂዎች ጥቃቱን የፈጸሙት በከባድ መሳሪያ ታግዘው መሆኑን አስረድተዋል።
መሐመድ ዩሱፍ መሐመድ ምዕራብ ወለጋ ግንቢ ወረዳ ቶሌ ቀበሌ። ጠዋት እኛ በሰላም ወደ እርሻ ወጣን። ከዛ ዙሪያውን ከበቡ፣ ሰፈሩን በሙሉ ማለት ነው። ያው ሀይሉ ይሄን ያህል ለማለት አስቸጋሪ ነው። ስንት ኪሎ ሜትር ነው የከበቡት? ከዛ መንደር ላይ ተኩስ ጀመሩ። ደራችን ተሰተል፣ በቃ ወደ ጫካ ገባ። ደበደቡን፣ ገደሉን፣ አቃጠሉ። በዲሽቃ በስናይፐርና በብሬን እየደበደቡ አባረሩ፣ አቃጠሉ፣ ዘረፉ፣ ከብትነዱ። ያ ሴትና ልጅ አናስገረትም ብለን ገደል ገባች ወጣች።
ስማቸውን ያልጠቀሱ ሌላ የአካባቢው ነዋሪም የወንድማቸው ልጅ ከነ ልጇ መገደሏን በመጠቆም የሟቾች ቁጥር ከፍተኛ መሆኑን አብራርተዋል።
የወንድሜ ልጅም ከነ ልጇ መታለች። ያው ገሌገሌ ይህን ያህል ለማለት አስቸጋሪ ነው። አንድ አካባቢ እንኳ አሁን ወደ 80 ምናምን ተቀብሯል። አንድ አካባቢ ገና አልተቆጠረና አልተቀበረ አለ። ከሰባት ቤተሰብ አንድ ይቀራለ፣ ከአምስት ቤተሰብ ሁለት ይቀራለ።
አንድ ቦታ ብቻ የተቀበረ ወደ 80 ተጠግቷል። አንድ ቦታ ደግሞ 17 ተቀብሯል። አንድ ቦታ 12 ተቀብሯል። የሶስት ቦታ ነው እንግዲህ ገና 5-6 ቦታ የሚበላለት ቦታ አለ።
ከአንድ ወር በፊት ከምዕራብ ወለጋ ወደ ደቡብ ወሎ አርጎባ መመለሳቸውን ለአሜሪካ ድምጽ የገለጹ አንድ ግለሰብም በጥቃቱ እዚያው ቶሌ ቀበሌ ውስጥ የቀሩ ቤተሰቦቻቸውን ማጣታቸውን ተናግረዋል።
እኔ ገና የዛሬውን ወር ነው እዚህ የተገባሁት። በዚሁ በመፈናቀሉ ምክንያት ነው። ዝሮ ዝሮ አንዱን ሀሳብ አንዱ ስለማይረዳው እኔ ቤተሰቦችን ሀያ እንሂድ ብያቸዋለሁ። አንሄድም አሉ። እናንተንም ጥዬ መሄድ ደስ አላለኝም። እኔም የሄድም ደስ አላለኝም። የግድ ልጆች አሉ የተጥላቸዋለሁኝ። በዚህም ጫካ ነው መሸሻም የለም። ስለዚህ እንሂድ በማለት እንቢ በማለታቸው ልጆችን ይዤ ወጥቻለሁ። አሁን አራት እህት አለኝ፣ አራት ወንድም አለኝ። አባቴ አለ፣ እናቴ ዝናት እሷ መቆምም አልቻለችም። አሁን እነሱ በሙሉ አልቀው አሁን የቀረው አንድ አባቴና አንድ ወንድሜ ብቻ ነው። ከድዴሳ ጉንቶ፣ ከወዲያ ጆግር አዋሳኝ አለ በሙሉ ቤትንም አቃጥለዋል። በመስመር ላይ የምንታየው አስክሬን ብቻ ነው። የታጠቁ ኃይሎች ናቸው።
የጊምቢ ወረዳ ምክትል አስተዳዳሪ አቶ ሻፊ አለሙ ጥቃቱ በአንድ ብሔር ብቻ ላይ የተፈጸመ አይደለም ይላሉ። ትናንት ከትናንት ወዲያ ከአካባቢው ሸሽቶ የወጣ ኦሮሞ አለ። አልደገፉንም በማለት ጥቃት የፈጸሙባቸውም ኦሮሞዎች አሉ። በዚህ ጥቃት የኦሮሞ ወሎና የአማራ ወሎ ነው የተጎዳው። በአማራም ኦሮሞም ላይ ጥቃት ፈጽመዋል ነው ያሉት የወረዳው ምክትል አስተዳዳሪ። ይህንን ይበሉ እንጂ ከነዋሪዎች መካከል ደግሞ ጥቃቱ የተፈጸመው የአንድ ብሔር ተወላጆች ላይ ነው ይላሉ።
የተመረጠ የወሎ ቤት ብቻ ነው እና ጎጃም ብቻ፣ አማራ ብቻ ነው የተመጣው።
የዓይን እማኞች እና በጥቃቱ ቤተሰቦቻቸውን ያጡ ሰዎች መንግስት በቂ የጸጥታ ኃይል አሰማርቶ ጥበቃ እንዲያደርግላቸው፣ አለበለዚያም የደህንነት ስጋት ወደሌለበትና አንጻራዊ ሰላም ወዳለበት አካባቢ እንዲወስዳቸው አሳስበዋል። የጊምቢ ወረዳ ምክትል አስተዳዳሪ አቶ ሻፌ ጥቃቱን የፈጸመው ኦነግ ሸኔ ነው በማለት ገልጸዋል።
ኡምና ባው ሸኔ ጀደም ራ ወራነ ብልጅማ ኦሮሞ ጀኔ ፋመንቱ ጎቸ ከነራ ወቴቹ የወጋዴ ራ ይሮ ሌላ ከንጅራቴ።
ይህን ድርጊት የፈጸሙት ኦነግ ሸኔ ሲሆኑ ራሳቸውን የኦሮሞ ነጻነት ሰራዊት ብለው የሚጠሩ ሸማቂዎች ናቸው። በጊምቢ ወረዳ ቶሌ ቀበሌ ውስጥ ለረዥም ዓመታት ይኖሩ የነበሩ በሰፈራ የመጡ ሰዎች ላይ ነው ጥቃት የፈጸሙት። በጥቃቱም በርካታ ሰዎች ተገለዋል። ድርጊቱን ስለመፈጸማቸው የአካባቢው ነዋሪም ያውቃል። እነሱም ሲገልጹ በአማራ ጽንፈኞች ላይ ነው ድርጊቱን የፈጸምነው ብለዋል። ነገር ግን ድርጊቱ የተፈጸመው በአርሶ አደሮች፣ ሴቶች እንዲሁም እድሜያቸው እስከ 4 ወር ባሉ ህጻናት ላይ ነው ያሉት። ጥቃቱ የተፈጸመው ሰኔ 11 2014 ዓ.ም ከትናንትና በስቲያ ቅዳሜ ከሰዓት ጀምሮ መሆኑን አቶ ሻፌ ጨምረው አስረድተዋል። ፖሊስ በጥቃቱ የተገደሉትን ሰዎች ቁጥር በማጣራት ላይ እንደሚገኝ የጠቆሙት ምክትል ዋና አስተዳዳሪው ይህን ያህል ነው ብለው ለመግለጽ እንደማይችሉ አስታውቀዋል። የጸጥታ አካላት ጥቃቱን አስቀድመው መከላከል አልቻሉም በሚል ለሚሰነዘረው ወቀሳም ምክትል አስተዳዳሪው ተከታዩን መልሰዋል። የጸጥታ ኃይል ተቀናጅቶ እየሰራ ይገኛል። በዕለቱ ግን የጸጥታ ኃይሉ ከቶሌ ዝቅ ብሎ ባለ ቦታ ላይ ውይይት ላይ እንደነበረ ነው የተገለጸው ነው ያሉት አቶ ሻፌ። መንግስት የህግ የበላይነትን ለማስከበር ታጣቂዎቹ ላይ የጀመረውን እርምጃ በመቀጠል የዜጎችን ደህንነት ለማስጠበቅ ይሰራል ብለዋል። ይህንን ጥቃት ተከትሎ ግን እስካሁን አንድም ሰው እንዳልተያዘ ምክትል አስተዳዳሪው አስታውቀዋል። በዚህ ጥቃት ዙሪያ ከክልልና ከፌዴራል መንግስት ባለስልጣናት ተጨማሪ ማብራሪያ ለማግኘት ያደረግነው ጥረት አልተሳካም። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው ባወጡት ጽሑፍ ሰላማዊ ሰዎች የተገደሉበትን ድርጊት አውግዘዋል። በንጹሐን ዜጎች ላይ በህገ ወጥና በኢመደበኛ ኃይሎች የሚደርስ ጥቃትና መተዳደሪያን ማውደም ተቀባይነት የለውም በማለት ነው ያሰፈሩት። ከቅርብ ጊዜ ወዲህ በቤኒሻንጉልና ኦሮሚያ ክልሎች ዋና ዓላማቸው ህብረተሰቡን ማሸበር በሆነ አካላት የተፈጸመው የሰው ልጆችን ህይወት የሚቀጥፍ ዘግናኝ ድርጊት የምንታገሰው አይደለም ያሉት ጠቅላይ ሚኒስትሩ ጥቃት በደረሰባቸው አካባቢዎች ሰላምና ደህንነትን መመለስ አሁንም ቅድሚያ የምንሰጠው ተግባራችን ነው በማለት አክለዋል። የኦሮሚያ ክልል መንግስት ባወጣው መግለጫም በጥቃቱ ህይወታቸውን ላጡ ዜጎች የተሰማውን ሀዘን ገልጿል። በክልሉ ኮሚኒኬሽንስ ቢሮ በኩል በማህበራዊ ድረገጹ ላይ ባሰፈረው ጽሁፍ አሸባሪው ሸኔ በጸጥታ ኃይሎች እየተወሰደበት ያለውን እርምጃ መቋቋም አቅቶት በምዕራብ ወለጋ ዞን ጊምቢ ወረዳ ቶሌ ቀበሌ በወሰደው ጭካኔ የተሞላበት እርምጃ የሰው ህይወት ጠፍቷል፣ ንብረትም ወድሟል ብሏል። ከጥቃቱ ማምለጣቸውን የጠቆሙ የአይን እማኞችና መንግስት ግድያውን የፈጸመው ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ኦነግ ሸኔ መሆኑን አስታውቀዋል። ፓርላማ ሸኔ በሚል በአሸባሪነት የፈረጀውና ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ይሄው ቡድን ግን የምዕራብ ወለጋውን ግድያ አልፈጸምኩም ብሏል። የድርጅቱ ዓለም አቀፍ ቃል አቀባይ መሆናቸውን የገለጹት አቶ ወዳ ተርቢ ተከታዩን ነው ያሉት።
አካው ወራሚ ኬኛ ዋንተ ከነ ኢንራወኔ ስሪት መተቲክሱን በርባዳ
ይህንን ጥቃት ሰራዊታችን አይፈጽምም። ይህንን ለህዝቡ በደንብ መግለጽ እፈልጋለሁ። ሰራዊታችን የመንግስት ኃይሎችን በጊምቢ ውስጥ ከሚገኘው ካምፕ ካባረራቸው በኋላ ቶሌ ወደ ተባለው ስፍራ መጥተው ጥቃት ፈጽመዋል። የመንግስት ኃይሎች ናቸው ቶሌ ሲደርሱ ሰላማዊ ሰዎች ላይ ተኩስ ከፍተው ጥቃት የፈጸሙት። ስፍራው ከጊምቢ 50 ኪሎ ሜትር ይርቃል። የመንግስት ኃይሎች ለምን ንጹሃን ዜጎች ላይ ተኩስ እንደከፈቱ አላወቅንም። ይህ መጣራት አለበት። በተጨማሪም በጥቃቱ የተጎዱት በአብዛኛዎቹ የአማራ ተወላጆች ናቸው እየተባለ ነው። በጥቃቱ የተጎዱት ግን ከወሎ የተፈናቀሉ የኦሮሞ ተወላጆች ናቸው። መንግስት ከዚህ ቀደምም በራሱ ኃይሎች ጥቃት ፈጽሞ ወደ ሰራዊታችን ጣቱን ይቀስራል ሲሉ ተናግረዋል። በሌላ በኩል የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በተለያዩ አካባቢዎች በመንግስትና በታጠቁ ኃይሎች በሲቪል ሰዎች ላይ እየተፈጸሙ ያሉ ጥቃቶችን በቅርበት በመከታተል ላይ እንደሚገኝ በመጠቆም ትናንት ጠቅለል ያለ መግለጫ አውጥቷል። በመግለጫውም ሰኔ 11 ቀን 2014 ዓ.ም በምዕራብ ወለጋ ዞን ጊምቢ ወረዳ ቶሌ ቀበሌ በመንግስትና በኦሮሞ ነጻነት ሰራዊት በተለምዶ ኦነግ ሸኔ ታጣቂዎች መካከል ሲደረግ ከነበረው በተለምዶ ኦነግ ሸኔ ተብሎ በሚጠራው ታጣቂዎች መካከል ሲደረግ ከነበረው ውጊያ ጋር በተያያዘ በታጣቂ ቡድኑ በአካባቢው በሚኖሩ ሲቪል ሰዎች ላይ በተፈጸመ ጥቃት በሕይወት አካልና ንብረት ላይ ጉዳት ደርሷል ሲል አስፍሯል። አሁንም በአካባቢው ከፍተኛ የጸጥታ ችግር በመኖሩ ምክንያት ነዋሪዎች በአፋጣኝ ድጋፍ እንዲደርሳቸው በመጠየቅ ላይ እንደሚገኙ የገለጹት የኢሰመኮ ዋና ኮሚሽነር ዶክተር ዳንኤል በቀለ መንግስት በሲቪል ሰዎች ላይ ተጨማሪ ጥቃት እንዳይፈጸም አስፈላጊ የሆኑ የመከላከል እርምጃዎችን እንዲወስድ አሳስበዋል። በማንኛውም ሁኔታ ሲቪል ሰዎች የጥቃት ኢላማ እንዳይደረጉ ተገቢ የሆነ ጥንቃቄና ጥበቃ እንዲደረግ እንዲሁም ለችግሩ ዘላቂ መፍትሄ እንዲያፈላልግ ዶክተር ዳንኤል ጨምረው ማሳሰባቸውን በኢሰመኮ የወጣው መግለጫ አስታውቋል። ለአሜሪካ ድምፅ ናኮር መልካ ካምቦ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የሰማችሁት የዕለቱን አብይ ርዕስ ዘገባችን ነበር። የትንታኔው መጽሔት ይቀጥላል። በርካታ ሰዎች ከመኪና እንዲወርዱ ተደርገው በጅምላ ሲገደሉ የሚያሳየው አሰቃቂ የግድያ ሪፖርት መደበኛና ኢ መደበኛ የመንግስት ኃይሎች ከወራት በፊት የፈጸሙት መሆኑን ኢሰመኮ ገለጸ። ድርጊቱ የተፈጸመው ባለፈው ታህሳስ ወር መሆኑን ኮሚሽኑ ባደረገው የምርመራ ማረጋገጡን ለአሜሪካ ድምጽ ያብራሩት የኮሚሽኑ የሰብአዊ መብቶች ክትትልና ምርመራ ሲኒየር ዳይሬክተር አቶ ይበቃል ግዛው ቪዲዮ ከዚህ በፊት ካለው መረጃ ተጨማሪ ኃይሎች በድርጊቱ እንደሚሳተፉ ወይም እንደተሳተፉ እንደሚጠቁም ገልጸዋል። ኮሚሽኑ ከዚህ ቀደም ባደረገው ምርመራ ጉዳዩን ለመንግስት በማሳወቅ ተጨማሪ ምርመራ ተደርጎ አጥፊዎች ለሕግ እንዲቀርቡ ማሳሰቡንም አንስተዋል። በኮሚሽኑ የሚሰጡትን ምክረ ሀሳቦች ለመተግበር ጥረቶችን በማድረግ ላይ መሆኑን መንግስት በተደጋጋሚ ቢያሳውቅም በዚህ ግድያ ዙሪያ ግን እስካሁን በተናጥል የተናገረው ነገር የለም። አቶ ይበቃል ግዛው ባለፈው ቅዳሜ ከሰኔ 11 በምዕራብ ወለጋ ጊምቢ ወረዳ ቶሌ ቀበሌ የተፈጸመውን ጥቃት በተመለከተ ደግሞ በጥቃቱ በጣም ከፍተኛ ቁጥር ያላቸው ሰዎች መገደላቸውን ተናግረዋል። በኢትዮጵያ በተደጋጋሚ እንዲህ ያሉ የንጹሐን የማህበረሰብ ግድያዎች እየጨመሩ መምጣታቸውን ይህም ደግሞ በማህበረሰቡ ላይ የሚያሳድረውን ተጽዕኖን በተመለከተ የአምነስቲ ኢንተርናሽናል የአፍሪካ ቀንድ የሰብአዊ መብቶች ጉዳይ አጥኒ ጠይቀናል። ይህንን ያካተተ ዘገባ ኬኔዲ አባተ እንደሚከተለው ይዟል።
በርካታ ሰዎች ከመኪና እንዲወርዱ ተደርገው በጅምላ ሲገደሉ የሚያሳይ አሰቃቂ ተንቀሳቃሽ ምስል ከትናንት በስቲያ ቅዳሜ መጋቢት 11 ጀምሮ በማህበራዊ መገናኛ ብዙሃን በመሰራጨት ላይ ይገኛል። ብዙዎችን ያስደነገጠውን ይህን ቪዲዮ በተመለከተ ምርመራ ማድረጉን ያስታወቀው የኢትዮጵያ ሰብአዊ መብቶች ኮሚሽን ከህግ ውጭ የተፈጸመ ግድያ ያለው ይህ ድርጊት መጋቢት 2/2014 ዓ.ም በኢትዮጵያ የአፋርና የአማራ ክልሎች የተፈጸሙ የሰብአዊ መብቶችና የዓለም አቀፍ የሰብአዊ ህግ ጥሰቶች ላይ ባወጣው ሪፖርት ውስጥ ከተዘረዘሩ ክስተቶች አንዱ መሆኑን የገለጸው አቶ ይበቃል ግዛው በኢሰመኮ የሰብአዊ መብቶች ክትትልና ምርመራ ሲኒየር ዳይሬክተር ናቸው።
ቪዲዮ ላይ ባደረግነው ማጣራት መሰረት ከዚህ ቀደም የኢትዮጵያ ሰብአዊ መብቶች ኮሚሽን መጋቢት 2 ቀን ያወጣው በኢትዮጵያ የአፋርና የአማራ ክልሎች የተፈጸሙ የሰብአዊ መብቶችና ዓለም አቀፍ የሰብአዊነት ክስተቶች ላይ የተደረገ ምርመራ ሪፖርት በሚል ያወጣነው ሪፖርት ነበረ። እዚህ ሪፖርት ላይ በጦርነቱ ተሳታፊ የነበሩ ሁሉም ኃይሎች በመንግስት በኩል ያሉ መደበኛና ኢመደበኛ የሆኑ ኃይሎች እንዲሁም የትግራይ ኃይሎች የፈጸሟቸውን ሰብአዊነትና የሰብአዊ መብት ጥሰቶች በተመለከተ በዝርዝር የሚያመላክት ሪፖርት ነው የነበረውና ትልቅ ሪፖርት ነው። ቪዲዮው መንቀሳቀስ ማነው መገናኛ ብዙሃን ላይ መዘዋወር ከጀመረ በኋላ ይሄ ጉዳይ የት ቦታ የተፈጸመ ጥሰት ነው ብለን ምርመራ ማድረግ ስንጀምር ነው ማጣራት ማድረግ ስንጀምር ቪዲዮውን ይዘን ከዚህ ቀደም በዚህ ሪፖርት ላይ ያመላከትነውን ዝርዝር ድርጊት የሚመለከት መሆኑን ነው የሚገልጸው።
ቪዲዮው ግን አሁን እንደ አዲስ ነው እናንተም ያያችሁት ወይስ በፊት ነበራችሁ?
ያ ቪዲዮውን ከማህበረሰቡ ጋር እኩል ነው ያየን። ምርመራውን ባደረግንበት ወቅት ቪዲዮ አልነበረ። ግን ምንድነው ያደረግነው ቪዲዮ ከወጣ በኋላ ይሄ ድርጊት የት ነው የተፈጸመው ቢለው ወዲያው አይደለም የደረስንበት። ስለዚህ ድርጊቱ የት የተፈጸመ እንደሆነ ለማጣራት የሚያስችሉን የቴክኒክ ምርመራዎች ቪዲዮ ላይ አድርገናል። በኋላ ቦታው በምርመራው ላይ የተጠቀሰው በአማራ ክልል የኦሮሞ ብሔረሰብ ዞን ሊሆን እንደሚችል ስንረዳ በወቅቱ ቦታው ላይ ሄደው ምርመራ ያደረጉ የኛ መርማሪዎችም ቪዲዮውን እንዲመለከቱ አድርገናል። የቪዲዮዎች ላይ ደግሞ የቴክኒክ ምርመራ በኮምፒውተር ለማድረግ የሚችሉ ባለሙያዎች ስላሉ እነሱም ቪዲዮውን እንዲመረምሩ አድርገን ቦታው የት እንደሆነ በትክክል ከለየም በኋላ ቀደም ሲል እኛ መርምረን ይፋ አድርገን የነበረው ድርጊት የሚያሳይ ቪዲዮ እንደሆነ ያረጋግጣል።
በወቅቱ ኮሚሽኑ ወደ ስፍራው አቅንቶ ከአካባቢው ህብረተሰብ ባጣራው መረጃ መሰረት የመንግስት የጸጥታ ኃይሎች በሁለት የጭነት መኪኖች ጭነው ያመጧቸውንና ወደ 30 የሚጠጉ የኦነግ ሸኔ አባሎች ናቸው ያሏቸውን ሰዎች በጅምላ በጥይት ደብድበው መግደላቸውን አመልክቷል። ድርጊቱን የፈጸሙት የትኞቹ የጸጥታ ኃይሎች እንደሆኑ ከቪዲዮው በኋላ ተጨማሪ መረጃ ስለመገኘቱ አቶ ይበቃል ያብራራሉ።
ቪዲዮውን በተመለከተ በወቅቱ እኛ ድርጊቱ የተፈጸመበት ቦታ ላይ ደርሰን ማስረጃዎችን አሰባስበናል፣ ነዋሪዎችን አነጋግረናል። መረጃ ያላቸው ሰዎች በወቅቱ የገለጹልን የመከላከያ ሰራዊት አባላት ነበሩ ብለው ነው በደፈር። ነገር ግን ቪዲዮ ወጥቶ ከተመለከት ነው በኋላ በዋናነት ከመንግስት ውጭ ከመከላከያ ሰራዊት ውጭ ያሉ ሌሎች መደበኛና መደበኛ ያልሆኑ የታጠቁ ኃይሎች በዚህ ድርጊት ውስጥ ሰፊ ሚና ሊኖራቸው እንደሚችል ተገንዝበናል። በዚህ ህምኑ መሰረት በማድረግ አሁንም ዞሮ ዞሮ ተጠያቂነት የማረጋገጡ ኃላፊነት የመንግስት ስለሚሆነው የትኛውም የታጠቀ ኃይል ይፈጽመው ተጠያቂነት የማረጋገጥ ኃላፊነት የመንግስት ስለሆነ በአስቸኳይ ይህንኑ ምርመራ አድርጎ ተጠያቂነት እንዲያረጋግጥ ግፊት እያደረግን ያለነው ጥሪ እያቀረብ።
እስካሁን ከመንግስት የተወሰዱ እርምጃዎችን በተመለከተ የተሰጣችሁ ምላሽ ግን አለ?
አዎ፣ በመከላከያ ሰራዊት በኩል ጉዳዩ በወቅቱ በነበረው መረጃ መሰረት በመከላከያ ሰራዊት አባላት መፈጸሙ ስለነበረ ኮሚሽኑ አግኝቶ የነበረው መረጃ ይህንኑ ገልጸንላቸው በእናንተ አባላት የተፈጸመ ስለሆነ ምርመራ ማጣራት አለባቸው ብለናቸው ተቀብለው የተወሰነ እንቅስቃሴ አድርገዋል። በእኛ በኩል ግን ይህንን እንዲያደርጉ በቅርብ ድጋፍ አድርገናል። ግኝቶቹን ካገኘን በኋላ ምርመራ አድርጉ ስንል ምርመራው ደግሞ ደረጃውን በጠበቀ መንገድ እውነትን በሚያወጣ መንገድ መከናወን ስላለበት ይህን እንዴት እንደሚያደርጉ ለፌዴራል ፖሊስም ለመከላከያ ሰራዊትም ለፌዴራል አቃቤ ሕግም የአቅም ግንባታ ስልጠናዎችም ሰጥተን በእኛ በኩል ይህንን ድጋፍ አድርገናል።
ድርጊቱ የተፈጸመበትን ጊዜና ቦታ በተመለከተ ደግሞ ተከታዩን ብለዋል።
ትክክለኛ ጊዜው መግለጫችን ላይ እንደጠቀስ ነው በታህሳስ ወር የመጀመሪያ ሳምንት ላይ እንደተፈጸመ የሚያሳይ ነው። ቀኑን በትክክል በወቅቱም ቢሆን ያነጋገርናቸው ምስክሮች ትክክለኛ ቀኑን ሊገልጹልን አልቻሉም። ነገር ግን ታህሳስ ወር 2017 የመጀመሪያ ሳምንት በአማራ ክልል የኦሮሞ ብሔረሰብ አስተዳደር ዞን ደዋ ጫፋ ወረዳ ልዩ ቦታው እንቶሊ የሚባል አካባቢ ነው ማለት ነው።
በአማራ ክልል የኦሮሞ ብሔረሰብ አስተዳደር ዞን ደዋጨፋ ወረዳ ልዩ ቦታው እንቶሊ በተባለ ስፍራ ተፈጽሟል የተባለውንና በማህበራዊ መገናኛ ብዙሃን ዘዴዎች በመሰራጨት ላይ የሚገኘውን አሰቃቂ ግድያ በተመለከተ ከኢሰመኮ ውጭ እስካሁን ይፋዊ መግለጫ ያወጣ አካል የለም። ምንም እንኳን በኮሚሽኑ የሚሰጡትን ምክረ ሐሳቦች ለመተግበር ጥረቶችን በማድረግ ላይ መሆኑን መንግስት በተደጋጋሚ ቢያሳውቅም በዚህ ግድያ ዙሪያ ግን በተናጠል ያለው ነገር የለም። በኢሰመኮ የሰብአዊ መብቶች ክትትልና ምርመራ ሲኒየር ዳይሬክተር አቶ ይበቃል ግዛው ቀዳሜ ሰኔ 11 2014 ዓ.ም በምዕራብ ወለጋ ጊምቢ ወረዳ ቶሌ ቀበሌ የተፈጸመውን ጥቃት በተመለከተም ለቪኦኤ ማብራሪያ ሰጥተዋል። በጥቃቱ ከፍተኛ ቁጥር ያላቸው ሰዎች መገደላቸውን ኮሚሽኑ ከእማኞች ማረጋገጡን ገልጸው የሟቾችና የተጎጂዎች ትክክለኛ ቁጥር ግን ገና በመጣራት ላይ ነው ብለዋል።
ይሄም ድርጊት እንደዚሁ በጣም የሚያሳዝን በርካታ ንጹሃን ዜጎችን ህይወት የቀጠፈ ነው። ድርጊቱ የተፈጸመው ቅዳሜ ነው። ስለዚህ ከሰኞ ጀምሮ በመንግስትና በኦሮሞ ነጻነት ግንባር ወይም በተለምዶ ኦነግሸኔ መካከል በአካባቢው ግጭት የነበረ መሆኑን መረጃለን። ሆኖም የኦነግሸኔ ታጣቂዎች ሰኔ 11 ቀን በግምት ከጧቱ 3 ሰዓት ጀምሮ በዚህ ቀበሌ የሚኖሩ ንጹሃን ዜጎች ላይ በጅምላ ግድያ ፈጽመው አካባቢውን ለቀው መሄዳቸው መረጃዎች ደርሰውናል። እዛ የሚኖሩ ነዋሪዎችን፣ ተጎጂዎችን፣ የአካባቢው አስተዳደሮች፣ የጸጥታ ኃይሎች በማነጋገር መረጃዎችን አሰባስበን ጥቃቱ መፈጸሙንና በማን እንደተፈጸመ ካረጋገጥን በኋላ ነው መግለጫውን ያወጣነው ማለት ነው። እንዲህ አይነት ሰፊ የሆነ ከፍተኛ ቁጥር ያላቸው ሰዎች ሲሞቱ ወይም የከፈለ መብት ይደርስባቸው ትክክለኛ ቁጥራቸውና ማጣራት ሰፊ ጥረት ጠይቀናል። በእኛ በኩል ያንን አሁን በማድረግ ላይ ነው። እስካሁን ባለን መረጃ ትክክለኛ የሟቾችን ቁጥር ለመናገር የሚያስችል በቂ መረጃ ባይኖረም ድርጊቱ ግን በጣም ሰፊ እንደነበረ፣ በጣም ከፍተኛ ቁጥር ያላቸው ሲቪል ሰዎች፣ ወጣት፣ ሴት፣ አዛውንት ሳይል በጅምላ እንደተገደሉ ነው ያለን መረጃ።
ከዚህ ቀደም በንጹሃን ላይ እጄን አላነሳም ሲል የሚደመጠውና መንግስት ኦነግ ሸኔ የሚለው ራሱን ደግሞ የኦሮሞ ነጻነት ሰራዊት ብሎ የሚጠራው ቡድን የቅዳሜውን የንጹሃን ጭፍጨፋም እንዳልፈጸመ ወኪሎቼ በሚላቸው አካላት በመግለጽ ላይ ነው። ይሁን እንጂ ጠቅላይ ሚኒስትር አብይ አህመድን ጨምሮ መንግስታቸውና ጥቃቱ የተፈጸመበት አካባቢ የሚኖሩ እማኞች ጣታቸውን በቡድኑ ላይ ቀስረዋል። ያም ሆነ ይህ በንጹሃን ላይ የሚደርሱ አሰቃቂ ግድያዎች በኢትዮጵያ በተደጋጋሚ የሚሰሙ ክስተቶች ከሆኑ ሰነባብተዋል። ጉዳይ በማህበረሰቡ ላይ ምን ተጽዕኖ እንደሚኖረው አስተያየታቸውን የጠየቅናቸው የአምነስቲ ኢንተርናሽናል የአፍሪካ ቀንድ የሰብአዊ መብቶች ጉዳይ አጥኚ አቶ ፍሳህ ተክሌ ይህን ይላሉ።
በተለይ ከዚህ ከጦርነቱ ከእንትን ከተጀመረ በኋላ እንደዚህ አይነት ቪዲዮዎች በጣም ብዙ ናቸው የወጡት። ባለፈው ራሱ ከና ህይወቱ ሰው ሲቃጠል የሚያሳይ ቪዲዮ ወጥቷል። አንደኛውም ሲደበደብ፣ አሁን ደግሞ እዚህ ካምፔላ ውስጥ እንደዚሁ የሆነ ብዙ እጁን ታስሮ ሲል የነበረ ልጅ እንዲሁ ሲገደል ያየ ናቸው። ብዙ ነገሮች እየወጡ ነው እና አሰቃቂ ናቸው። ሁለተኛ ደግሞ ያለውን የተጠያቂነት መጥፋት ራሱ የሚያሳዩ ናቸው። ይህን ሁሉ ድርጊት ሲፈጽሙ ቪዲዮ እየተቀረጹ መሆኑ ራሱ ያለውን ሌቭል ኦፍ ኢምፒዩኒቲ ወይም ያለመጠየቅ ስሜት ነው የሚያሳየው እና እንደ እርምጃም ሲወሰድ አናይም። እንግዲህ ብዙ የተወሰኑትን አሁን መንግስት ያመናቸውን የኦሮሞ ገዳ መሪዎች ወደ ምስራቅ ሸዋ ሲገደሉ አሁን እሱን መንግስት አምኗል፣ ግን ምንም እርምጃ ሲወሰድ አይም። መለማመድ መጥቷል፣ ይረብሻል ሳይኮሎጂካሊ። ከዛ ውጭ ደግሞ በቃ መለመዱ ራሱ ደግሞ የሚያሳስብ ነገር ነው።
ምናልባት አሁን ሰሞኑን በተፈጸሙት በእነዚህ የጭካኔ ድርጊቶች ላይ በእናንተ በኩል የተጀመረ የማጣራት የጥናት ነገር አለ?
ባለው ሁኔታ ሁሉም ነገር ላይ እንግዲህ በቀላሉ ለማጣራት ከባድ ነው። ምክንያቱም በጣም ፖላራይዜሽን ስላለ ሁሉም ወገን ነገሮችን ወደ ፖለቲካዊ ጥቅም መቀየር ይፈልጋል እና እውነቱን ለመድረስ በጣም ከባድ ነው እና የጀመርናቸው ነገሮች አሉ፣ ግን ያው ጊዜ ይፈጃል።
ኢሰመኮ ከህግ ውጭ የሚፈጸሙ ግድያዎችንና የንጹሃንን ጥቃት አስመልክቶ ባወጣቸው መግለጫዎቹ መንግስት በሲቪል ሰዎች ላይ ተጨማሪ ጥቃት እንዳይፈጸም አስፈላጊ የሆኑ የመከላከል እርምጃዎችን እንዲወስድና ለችግሩ ዘላቂ መፍትሄ እንዲያፈላልግ ያሳሰበ ሲሆን የተሟላ የወንጀል ምርመራ ተደርጎ ተጠያቂነት እንዲረጋገጥም ጠይቋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የሰኞ ምሽት ዝግጅታችንን ነው። ዛሬ በ ሰኔ 13 እንደ አውሮፓውያን የቀን አቆጣጠር ደግሞ ሰኔ 20 የተባበሩት መንግስታት ድርጅት የዓለም የስደተኞች ቀን ብሎ የሰየመው ቀን ነው። እኛም ይህንን በዚህ ዕለት የሚከበረውን ምክንያት በማድረግ የስደተኞችን ከየአካባቢው አነጋግረናል። እንዲሁም የስደት ጉዳይ የሚመለከታቸው ኤጀንሲዎችንም ጠይቀናል። በተጨማሪም ደግሞ በአሁኑ ሰዓት ከ4.5 ሚሊዮን በላይ አገር ውስጥ ተፈናቃዮች በተለያየ ምክንያት ተፈናቅለው ቀያቸውን ለቀው ይገኛሉ። ይህንን በተመለከተ ሰፋ ያለ ዝግጅቶችን አሰናድተናል፣ ተፈናቃዮችንም አነጋግረናል። ነገር ግን ለዛሬ በስደተኞች ጉዳይ ላይ ያተኮሩ ዘገባዎችን እናስደምጣችኋለን። ይህንን በተመለከተ በቅድሚያ የቪኦኤ ማርጋሬት በሽር ከተባበሩት መንግስታት ድርጅት ያጠናቀረችውን ዘገባ እናስቀድማለን። ቆንጅታዬ ታቀርበዋለች።
የተባበሩት መንግስታት ድርጅት እንደሚናገረው ሩሲያ ባለፈው የካቲት ዩክሬንን ከመውረሯ አስቀድሞ በዓለም ዙሪያ ከቀያቸው የተፈናቀሉ ሰዎች ቁጥር 89 ሚሊዮን ደርሶ ነበር። ወረራውን ተከትሎም ዩክሬናውያን በብዛት መሰደድ ከጀመሩ ወዲህ ደግሞ የስደተኞች ቁጥር ከ100 ሚሊዮን አልፏል። የመንግስታቱ ድርጅት የስደተኞች ከፍተኛ ኮሚሽነር ፊሊፖ ግራንዲ እንዲህ ሲሉ ያስረዳሉ።
Remember, we are now all focused on Ukraine very much, but Ukraine comes after a line of other emergencies.
አስታውሱ፣ በአሁኑ ወቅት ሁላችንም በጣም ትኩረት እየሰጠን ያለ ነው ለዩክሬን ነው። ነገር ግን ከዩክሬን አስቀድሞም ብዙ አጣዳፊ ሁኔታዎች ነበሩ።
የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር ዩኤንኤችሲአር ባወጣው የዓለም አቀፍ አቅጣጫዎች አዲስ ሪፖርቱ ባለፈው እንደ አውሮፓውያን አቆጣጠር 2021 ዓመተ ምህረት ከአጠቃላዩ የዓለም የተፈናቃዮች ቁጥር 70% ገደማ ለሚሆኑት 5 ቀውሶች ምክንያት መሆናቸውን አመልክቷል። ሶሪያ፣ ቬኔዙዌላ፣ አፍጋኒስታን፣ ደቡብ ሱዳን እና ሚያንማር መሆናቸውን ጠቅሷል። አፍጋኒስታን ውስጥ 24 ሚሊዮን ህዝብ ሰብአዊ እርዳታ ጠባቂ ነው። ኢኮኖሚው ተንኮታክቷል። ስልጣን ላይ ያለው ታሊባን በሴቶችና በልጃገረዶች ላይ ተጨማሪ ገደቦችን መደንገጉን እንደቀጠለ ነው። በእነዚህ ሁሉ ጫናዎች የተነሳም 2.7 ሚሊዮን ሰዎች አገር ጥለው ለመሰደድ መገደዳቸውን UNHCR ገልጿል። በአፍጋኒስታን የድርጅቱ ቃል አቀባይ ፒተር ኬስተር እንዲህ ይላሉ።
So people are crossing the borders sometimes with visas, but most of the time...
አስታውሱ፣ በአሁኑ ወቅት ሁላችንም በጣም ትኩረት እየሰጠን ያለ ነው ለዩክሬን ነው። ነገር ግን ከዩክሬን አስቀድሞም ብዙ አጣዳፊ ሁኔታዎች ነበሩ።
ቀያቸውን ጥለው የሚሰደዱ ሰዎች ብዙውን ጊዜ የሚሄዱት ወደ ጎረቤት ሀገሮች ነው። ለምሳሌ 1 ሚሊዮን ዩክሬናውያን ጦርነቱን ሸሽተው አጎራባች ፖላንድ ተጠልለዋል። በፖላንድ የዩኤንኤችሲአር ቃል አቀባይ የሆኑት ራፋል ኮስትራዚንስኪ እንዲህ ብለዋል።
So people are crossing the borders sometimes with visas, but most of the time
ድንበር ተሻግረው ይሄዳሉ። አንዳንዶቹ የሚሻገሩት በየለፍ ፈቃድ ቪዛ ሲሆን፣ ብዙዎቹ ግን የየለፍ ፈቃድም ሆነ ምንም አይነት ሰነድ ሳይዙ ነው። በቀን እስከ 20,000 ሰው የሚሰደድበት ጊዜ አለ።
ለደህንነታቸው በመስጋት ለሚሰደዱ መጠለያ የማግኘት መብት የዘንድሮ የዓለም የስደተኛ ቀን ትኩረት ነው። ባለጸጎቹ ሀገሮች ለስደተኞችና ለጥገኝነት ጠያቂ የሚሰጡት አቀባበል የተለያየ ነው። የዩኤንኤችሲአር ከፍተኛው ኮሚሽነር ፊሊፖ ግራንዲ እነዚህ ሀገሮች የቦምብ ጥቃትንና የስደትን ግንኙነት ይረዱታል ብዬ ተስፋ አደርጋለሁ ብለዋል።
People flee because they're afraid. It's not just the Ukrainians. The Syrians have fled bombs.
ሰው የሚሰደደው ስለሚፈራ ነው። ዩክሬናውያን ብቻ አይደሉም፣ ሶሪያውያንም በቦምብ ጥቃት ምክንያት ተሰደዋል። በትግራይም ሰዎች ከቦምብ ሸሽተው ተሰደዋል። በሳህል አካባቢም ሰዎች ከቦምብ ወይም ከሌላ የጭካኔ ጥቃት ለማምለጥ ተሰደዋል። ስለዚህ ከዩክሬንም ይሁን ከኒካራጓ የሚመጣው ስደተኛ የሚኖረው የደህንነት ስጋት አንድ አይነት ነው።
አሪና ሞሪክስፓ ሩሲያ ዩክሬን ላይ ጥቃት እንደከፈተች ወንድ ልጇን ይዛ አገር ጥላ የተሰደደች ነች። ባለቤቷ አብሯቸው አልሄደም።
We took just the most important things and crossed the border.
እናዋናውን የሚያስፈልገንን ነገር ብቻ ይዘን ድንበር አቋርጠን ሄድን።
በአሁን ወቅት ኔዘርላንድስ የምትኖረው ሰዓሊዋ አይሪና ለዛሬው የዓለም የስደተኞች ቀን ከመንግስታቱ ድርጅት የስደተኞች ከፍተኛ ኮሚሽነር ጋር በመተባበር በመስራት ላይ ትገኛለች።
When they open a door of our house to people
ለተቸገሩ ሰዎች ለምሳሌ ለስደተኞች በራችንን ስንከፍት ልባችንን እንደከፈትንላቸው ይቆጠራል። ምክንያቱም ቤት ማለት የቤተሰብ ልብ ማለት ነውና።
በዓለም ዙሪያ ከቤት ንብረታቸው የተፈናቀሉና የተሰደዱ ብዙ ሚሊዮን ሰዎችም ደህንነታቸው የሚጠበቅበት የሞቀ አቀባበል ለማግኘት ይጓጓሉ።
የተከበራችሁ አድማጮች ከዚሁ እንግዲህ ለዛሬ ካስተናዳናቸው የዓለም አቀፍ የስደተኞች ቀንን አስመልክቶ ከተሰናዱ ዘገባዎች ለዛሬ ጥቂቶቹን እናስደምጣችኋለን። በቅድሚያ ኢትዮጵያ በጣም በርከት ያለ ቁጥር ያላቸው በአሁኑ ሰዓት ወደ 800 ሺህ የሚገመቱ ስደተኞችን አስጠልላ እንደምትገኝ የተባበሩት መንግስታት ድርጅት የስደተኞች ኮሚሽን ያወጣው ሪፖርት ያሳያል። ከዚህ ውስጥ ኤርትራውያን፣ የሱዳናውያን፣ ሶማሊያውያን ይገኙበታል። በአዲስ አበባ ከሚገኙ ኤርትራውያን መካከል ለስደት ያበቃቸው ምክንያት የሃይማኖት ነጻነት ማጣት መሆኑን የሚናገሩና የአገልጋይ የሆኑ አንድ ስማቸውን መግለጽና መናገር ያልፈልጉ ለደህንነታቸው እንደሚሰጉ በመግለጽ የነገሩንን አንድ የሃይማኖት መሪ ገብረ ሚካኤል ገብረ መድን አዲስ አበባ ላይ አነጋግሯቸዋል። የሃይማኖት ነጻነታቸውን እንዴት የተገበሩ እንደሆነም ገልጸዋል። ከሚያብራሩበት ለምን እንደተሰደዱ ከሚናገሩበት ይጀምራሉ።
ኤርትራ የመጣሁት ከሁለት ዓመት በላይ ሆኗል። ቦርደር ሲከፈት የኢትዮጵያ ኤርትራ ሲቀበል በዛላንበሳ በኩል ነው የገባ ነው የገባሁት።
ምን ነበር ለስደት የዳረገህ ነገር? እዛ የነበረው ከእምነት ነጻነት ጋር የተያያዘ ሁኔታ ምንድን ነው የሚመስለው?
የእምነት ነጻነት የለም። ህዝቡ በነጻነት ማምለክ አይችልም። እኩልነት የለም። የእምነት እኩልነት የለም። እንደ ሌሎች ሃይማኖቶች ፕሮቴስታንት ብዙ እድሉን አላገኘም። ስለዚህ እኔም ደግሞ የዛ እምነት ተከታይ ነኝ። አገር ተከታይ ብቻም ደግሞ ሳይሆን አገልጋይም ነኝ። ስለዚህ እዛ የነበረው የአገልግሎት ጊዜ በድብቅ ነው። ተደብቀን የምታገለግለው መታሰር አለ። ብዙዎች ታስረዋል፣ ያልተፈቱም አሉ። ከአስር ዓመት በላይ ያደረጓሉ። የወጣሁበት ምክንያትም አንዱም እሱ ነው። የእምነት ነጻነት የለም፣ መታሰርም ስላለ ልጆችም ስላሉኝ እኔ ነገ ጠዋት እኔ ብታሰር ደግሞ ልጆችም ያን የሚያይ የለም ማለት ነው። እዚህም ያለው ህዝብ ደግሞ እንደዛው ሲከፈትለት ብዙ ሰው ወጥቷል። ብዙ ህዝብ ነው የወጣው። እዚህ በቋንቋው መገልገል ስላለበት ደግሞ የኢትዮጵያ እድሉን አግኝተን ደግሞ በትግርኛ በቋንቋ በህዝቡ ቋንቋ እያገለገል ነው ያለው ህዝቡን ማለት ነው። እዚህ ያሉትን አብያተ ክርስቲያናት ቦታ ጠይቀን ፈቅደውልን በእነሱ ነጻ በሆኑበት ሰዓት እነሱ አገልግሎት በማይኖርባቸው ሰዓት በማያደርጉባቸው ሰዓት ነው እኛ አገልግሎት የምናደርገው።
ግርማን ውዳሴን ከወስድ በቆይ ይሆን አብ ሰማይን አምድርን ይሁን ክብሉ ከለው ሰማው ከማርባትን ሰንፋ አሜን በሉቶም ሽማግሌታቱን ፍግ ሚሎም ሰገዱልን።
በትግርኛ አገልግሎት እንድትሰጡ የሚፈቅዱላችሁ ብዙ ቤተክርስቲያናት አሉ እዚህ?
አዎ፣ ኦልሞስት ሁሉም ይፈቅዳሉ። ያለውን ስደት ያውቃሉ፣ ይረዱታል። እዛ ያለውን የእምነት ስደት በእምነቱ ኤሪያ ያለውን ስደት ያውቃሉ፣ በደንብ አድርገው ያውቃሉ፣ ስለሚጸልዩም ጭምር እና በመልካም በበጎ ፈቃደኝነት ነው የሚተባበሩን፣ ይፈቅዱልናል። ከ15 እስከ 20 የሚደርሱ የሚጠጉች ቤተክርስቲያኖች አሉ። ግማሾቹ 500 ይዟሉ፣ ግማሾቹ ደግሞ 100 ይዟሉ። ተለቅ ያለው እስከ 1000 ሊሰበሰብበት የሚችል ነው።
ምን ያህል አማኝ ይኖራል አዲስ አበባ?
ብዙ አማኝ አለ። እስከ 25 እስከ 30 ይሆናሉ። 30,000 ማለት ነው።
አማኙ በቋንቋው ስታገለግሉት ምን ታስተውላላችሁ?
እረፍት ይሰማዋል። አንዳንዴ ቋንቋ ካለመስማቱ የተነሳ አማርኛ ቦታ ሚሄዶች የተወሰነ ያው በተለይ መጀመሪያ አካባቢ ላይ አመት የሚያክል በየቤተ ክርስቲያኑ የአዲስ አበባ ያሉ ቤተክርስቲያኖች እየሄደ ሳልጠፍ ነበር። ግን በአብዛኛው እንደማይገባው ወይ ደግሞ ግራ ተጋብቶ እንደሚመጣ የጀስ ጸሌን መዝሙር ነበር መጣም ነው የሚለ ፍሬ ነገሩን ብርቱን አይዝም እና ያ ችግር ነበር። አሁን በቋንቋው ሲገለገል ግን እረፍት ይሰማዋል። ሙሉ የሆነ መሳተፍ ይሳተፋል። ተሳትፎ ሙሉ የሆነ ውጤት እንዳለው ደግሞ ታያለ እና ኢፌክቲቭ የሆነ ለውጥ አለ ታያለ። በህብረተሰቡ በቋንቋው ሲገለገል ሴኪሪቲ ይሰማዋል፣ ደህንነት ዋስትና ይሰማዋል ማለት ነው። ጥሩ ነገር አለው። ጥሩ ለውጥ አለው።
በህይወት ንብረው ሚስጥር ንስራ ንዓወትና ሚስጥር ንስራ
አሜን። ከመንፈሳዊ አገልግሎት ባሻገር እንዴት ታግዙታላችሁ አማኙን?
ብዙ ችግር ያጋጥመዋል ስደተኛ። ያው ዞሮ ዞሮ ችግር ያገኘዋል። አንዱም እዚህ ከሚያጋጥመው ችግር ደግሞ አገሪቱን አለማወቅ፣ አንዳንድ በሚያታሉ ሰዎች እጅ መውደቅ፣ ከሀገር የመውጣት እድሎች የመያዝ የመገኘት ማለት ነው። እድሉ በጣም ሰፊ ነው እና ህጋዊ ባልሆኑ ሰዎች እጅ መውደቅ አለ። በዚህ ነገር ብዙ ቪክቲሞች አሉ። ብዙዎቹ በብር በመጠኑ ከፍ ያለ እስከ 1 ሚሊዮን የሚደርስ ክደት የደረሰባቸው መታለል የደረሰባቸው ሰዎች አሉ። የአእምሮ ችግር የሚያጋጥማቸውም ሰዎችም አሉ። ያሰቡት ነገር ሳይሆን ሲቀር በጣም ከባድ ችግሮች ይወድቃሉና እንደ ራስን ማጥፋት ያጋጥማል። ዲሶሳይድ አይነት ያጋጥማልና ብዙዎቹ በዚህ ነገር ስለሚጠቁ ሳይኮሎጂካል ወይ ደግሞ የአእምሮ ተጽዕኖ አድሮባቸው የሚመጡ ሰዎች አሉ። በምክር እናገለግላቸዋለን፣ በጸሎት እና ኢንፎርሜሽን በመስጠት ደግሞ እንደግፋቸዋለን። እንደዚህ ብታረግ ጥሩ፣ እንደዚህ ባታረግ ይሄ ደግሞ አደገኛ ነው፣ ይሄ ደግሞ ህጋዊ ነው ብለን እኛ በተቻለ መጠን ከሀገሪቱ ህግ ጋር ተስማምቶ የሚሄድ ነገር እንዲያደርጉ ነው የምንመክረው።
ምን መልእክት ማስተላለፍ ትፈልጋለህ ፓስተር? በዚህ አጋጣሚ
ሁለት መልእክት ማስተላለፍ ትፈልጋለህ። አንዱ በተለይ የዩኒቲአር ይዞት ባለው ጉዳይ፣ የወረቀት ጉዳይ ቶሎ እንቅስቃሴዎች እንዲደረጉና ወደ የቦታ ወደ የቤተሰቡ መማር ይፈልጋለ መስራት ይፈልጋለ። ምክንያቱም መሀል ላይ ነው ቀርቶ ያለው። ከዛም በስደት ነው የነበረው፣ እዛም ኤርትራን በስደት ነው የነበረው። የነጻነት የስራ እድል አልነበረውም፣ የመማር እድል አልነበረውም ያን ያህል አይደለም። ሌላው ደግሞ ወደ ቤተሰቡ ጋር መጠርነፍ መገናኘት የሚፈልግ ሰው አለ። ለምክንያቱም ቤተሰቦቻቸው ከወጡ ብዙ ያደርጓል። የ14 ዓመት ልጅ እዚህ ካለ ቤተሰቡም ሙሉ አሜሪካን ሀገር ካለ ወይ ካናዳ ካለ ወይ እንግሊዝ ሀገር ካለ ወደ እነሱ መሄድ ሲገባው እዚህ ነው ቀርቶ ያለው። በሚሊተሪ ጉዳይ ኤርትራ ቀርቶ እድሉን ሲያገኝ ነው ተደብቆ ቦርደር አቋርጦ የገባውና ይህ ሰው አልገባም ቤተሰቡ ጋር። ሌላው ደግሞ በሀገሮች ደረጃ በግል ደረጃ መስራት የሚፈልግ መማር የሚፈልግ ህብረተሰብ አለና ይህን ደግሞ ትኩረት አግኝቶ ቢገባ። ሌላኛው ደግሞ የኛው ለሚመለከተው ሌላኛው ደግሞ ለኤርትራ ስደተኛ ቤተሰቡም ሊሆን ይችላል ህዝብም ሊሆን ይችላልና ድጋፍ ቢያደርግ ድምጽ ቢሆን። ምን ልብስ ያጡ አሉ፣ ለምሳሌ ከዚህ ከካምፕ ተፈናቅለው የመጡ አሉ። ልብስ የሌላቸዋል፣ ምግብ የሌላቸዋል፣ የቤት ክራይ ይከፍላቸው ያጡ አሉ። እና ችግር ላይ ያለው ህዝቡ ፈጣን የሆነ እርዳታ ይፈልጋል። ለሚሰማ ሁሉ ይህን መልእክት ማስተላለፍ ፈልጋለሁ።
በጣም አመሰግናለሁ ፓስተር።
እኔም አመሰግናለሁ።
ወደ ተከታዩ ከዚሁ ጋር ወደ ተያያዘው ዘገባ ነው የምንወስዳችሁ። በአፍሪካ ከፍተኛ ቁጥር ያላቸው ስደተኞችን ከሚያስጠልሉ ሀገራት አንዷ በሆነችው ኢትዮጵያ ከአንድ ዓመት በላይ ለሚሆን ጊዜ በዘለቁ ግጭቶች ምክንያት በትግራይ በአፋር እና በቤንሻንጉል ክልሎች ተጠልለው የነበሩ ኤርትራዊ፣ ደቡብ ሱዳናዊ እና ሱዳናውያን ስደተኞች ለከፍተኛ ችግር መጋለጣቸውን የተባበሩት መንግስታት የስደተኞች መርጃ ድርጅት አስታውቋል። የኢትዮጵያ ተወካይ ዶክተር ማማዱ ባልዴን ለአሜሪካ ድምጽ በዚህ ጉዳይ ላይ አስተያየት እንዲሰጡን ጠይቀናቸው ነበር። በከተማ የሚገኙ ስደተኞች ቁጥርም በከፍተኛ ሁኔታ ጨምሮ 70,000 መድረሱን ገልጸዋል። ዶክተር ባልዴ ተቋሙ ስደተኞችንና በሀገር ውስጥ ተፈናቃዮችን ለመርዳት ከተጠየቀው ገንዘብም ድጋፍ የተገኘው 19% ብቻ መሆኑን ተናግረዋል። ተወካዩን ያነጋገረቻቸው ስመኝሽ የቆየ ናት። ለዛሬ እንደሚከተለው እናቀርበዋለን።
ዶክተር ባልዴ በሰሜን ኢትዮጵያ ግጭት ከተቀሰቀሰ ወዲህ ግጭቱ ጉዳት ካደረሰባቸው የህብረተሰብ ክፍሎች ውስጥ ስደተኞች የሚገኙበታል እና በዛ አካባቢ ያሉ ስደተኞችና መጠለያ ጣቢያዎች አሁን ያሉበት ሁኔታ ምን ይመስላል?
ኢትዮጵያ remains one of the largest refugee hosting countries on the continent and large refugee populations include
ኢትዮጵያ አሁንም በአፍሪካ ከፍተኛ ቁጥር ያለው ስደተኞችን ከሚያስተናግዱ ሀገሮች አንዷ ናት። እነዚህ በጋምቤላ የተጠለሉትን የደቡብ ሱዳን ስደተኞች፣ በሶማሌ ክልል የሚገኙትን የሶማሊያ ስደተኞች፣ በትግራይና አፋር ክልል የተጠለሉ የኤርትራ ስደተኞችን ያጠቃልላል። ግጭቱ በደቡብ ሽመልባ ኤርትራዊ ስደተኞች ይኖሩባቸው የነበሩ መጠለያ ጣቢያዎችን እንዲፈራርሱ አድርጓል። እዚያ ከነበሩ ስደተኞች አንዳንዶቹ እዚያው ትግራይ ወደ ማአይንና አዲአሩሽ ሂደዋል። የተወሰኑት ደግሞ ወደ አዲስ አበባ መግባት ችለዋል። ይሄ አንደኛው ግጭቱ ቀጥታ ጉዳት ያደረሰበት የስደተኛ ቡድን ነው። ከዚህ በኋላ ግን በሚያሳዝን ሁኔታ 3 ሌላ የስደተኛ ጣቢያዎች ጉዳት ደርሶባቸዋል። 2 በቤንሻንጉል ክልል ሱዳናዊና ደቡብ ሱዳናዊ ስደተኞችን የሚያስጠልሉ ነበሩ። 3ኛው ደግሞ በበርሃሌ ኤርትራውያንን የሚያስጠልሉ የነበሩ ናቸው። ስለዚህ ግጭቱ በቀጥታ ስደተኞች ላይ ሕይወታቸውን አደጋ ላይ በመጣል መብታቸውን በመግፈፍና መተዳደሪያቸውን በማሳጣት ተጽዕኖ አሳድረዋል።
Do we know how many refugees are trapped or affected? እነዚህ ጉዳት የደረሰባቸው ስደተኞች ምን ያክል ይሆናሉ? አሁንስ በምን ሁኔታ ውስጥ ነው ያሉት?
We still have, as we speak, over 13,000, 12,000.
አሁን በመንነጋገርበት ወቅት ትግራይ ውስጥ በአስቸጋሪ ሁኔታ ውስጥ ያሉ 13,000 ስደተኞች አሉ። የተወሰኑት ደግሞ አፋር ውስጥ ናቸው። እነዚህ ሽሪያ ጠገብ በማይ አይኒና አዲአሮሽ መጠለያ ጣቢያዎች የሚገኙ ኤርትራዊ ስደተኞች ልክ እንደሌላው የትግራይ ህዝብ በጣም አስቸጋሪ ህይወት ነው እየኖሩ ያሉት። እንደ መፍትሄ UNHCR ከሌሎች ከሚመለከታቸው አካላት ጋር እየተነጋገረ ያለው ስደተኞቹ ግጭቱ ካለባቸው አካባቢዎች ርቀው ወደሚገኙ የአማራ ክልል አካባቢዎች እንዲዘዋወሩ ለማድረግ ነው።
Do you see relocating these Eritrean refugees?
ከኤርትራና ከሌሎች ሀገራት የመጡ ስደተኞችን የማዛዋወሩ ስራ ተግባራዊ ሆኗል ወይስ በቅርቡ ተግባራዊ የሚደረግ ነው?
Yes, we already have close to 14,000 Eritrean refugees who are now in the
እስካሁን 14,000 የሚጠጉ ኤርትራውያን ስደተኞች በአማራ ክልል ሰፍረዋል። እነዚህ በገዛ ፍቃዳቸው የሄዱ ስደተኞች ናቸው። በተጨማሪም ከመንግስትና ከሌሎች የሚመለከታቸው አካላት ጋር ሆነን ፍቃደኛ የሆኑ ስደተኞች ወደ አማራ ክልል እንዲሰፍሩ የሚደረግበት ሁኔታ ላይ እየሰራን ነው። በተጨማሪም በክልሎችና በፌዴራል መንግስት ድጋፍ ከቤንሻንጉል ክልል 14,000 የሱዳንና ደቡብ ሱዳን ስደተኞችን እንዲሁም በአፋር ክልል የነበሩ 5,000 ስደተኞችን አዘዋውረናል። እነዚህ ቀጣይነት ያላቸውና ለስደተኞች የተሻለ ጥበቃ ለማድረግ የሚደረጉ ጥረቶች ናቸው።
እንግዲህ ወደ ከተማ የሚገቡ ስደተኞችም ቁጥር በከፍተኛ ሁኔታ እየጨመረ መሆኑን የተለያዩ የሚወጡ ሪፖርቶች ያሳያሉና በአሁኑ ሰዓት ቁጥራቸው ምን ያክል ነው? UNHCRስ ምን አይነት ድጋፍ ነው የሚያደርግላቸው?
There are over 70,000 Albanian refugees as we speak.
በአሁኑ ወቅት ከ70,000 በላይ ስደተኞች በከተማ ውስጥ ይገኛሉ። ብዙዎቹ የጥሬ ገንዘብ ድጋፍ ነው የሚደረግላቸው። ግን በኢትዮጵያ የሚኖር ሁሉም ሰው እንደሚረዳው የዋጋ ግሽበትና ከፍተኛ የሆነ የኑሮ ውድነት እነሱንም ችግር ውስጥ ከቷቸዋል። UNHCR የሚሰጠው ገንዘብ የሚያስፈልጋቸውን የሚያሟላ አይደለም። ስለዚህ በዚህ አጋጣሚ ዓለም አቀፍ አጋሮች ለነዚህ ስደተኞች ተጨማሪ ድጋፍ እንዲያደርጉ መንገር እፈልጋለሁ።
The other issue all is that the increasing number of
እንግዲህ ሌላው ችግር የሀገር ውስጥ ተፈናቃዮች ቁጥር እጅግ በጣም እየጨመረ መሄድ ነው። እንደ አውሮፓና ቆጣጥር በ2021 ዓመተ ምህረት በኢትዮጵያ የተመዘገበው የሀገር ውስጥ ተፈናቃዮች ቁጥር በዓለም ላይ በአንድ ዓመት ውስጥ በመፈናቀል ከተመዘገበው የበለጠ ነውና የነዚህ ተፈናቃዮች ሁኔታስ ምን ይመስላል?
The numbers of internally displaced persons has indeed increased significantly. And I would say behind each one of these numbers you have
የሀገር ውስጥ ተፈናቃዮች ቁጥር በከፍተኛ ሁኔታ ጨምሯል። ከእያንዳንዱ ቁጥር ጀርባ ያሉት የተጎዱ ቤተሰቦችና ግለሰቦች ናቸው። እነዚህ በአፋር፣ በአማራ፣ በትግራይ፣ በቤንሻንጉል፣ በኦሮሚያ፣ በሶማሌ ክልል ይገኛሉ። ሁሉንም ሄጄ ጎብኝቻለሁ። እና ለነገርሽ የምችለው ወረቀት ከማግኘት ጀምሮ ለመኖር የሚያስፈልጉ እንደ መጠለያ የመሳሰሉ መሰረታዊ ችግሮች አሉባቸው። በተጨማሪም ድርቁ በአፋርና ሶማሌ ክልል ተጨማሪ ጉዳት እያደረሰ ነው። ስለዚህ በዋነኝነት የሚያስፈልገው መፍትሄ ሰላም ነው። የግጭቱ ሁኔታ እየተለወጠ በሄደ ቁጥር በአስር ሺዎች የሚቆጠሩ ተፈናቃዮችን ወደ መጠለያቸው መመለስ ችለናል። ግን ደግሞ ለመመለስ መጓጓዣ ብቻ አይደለም የሚፈልጉት፣ እዚያም መጠለያ መኖሪያም ያስፈልጋቸዋል። ምክንያቱም የተወሰኑት ቤታቸው ሙሉ በሙሉ ወድሞባቸዋል።
እንግዲህ ከነዚህ ካነሳናቸው ነገሮች ጋር ተያይዞ የሚነሳው ለሰብአዊ እርዳታ የሚያስፈልገው የገንዘብ ድጋፍ ይመስለኛል። ይሄ ለብዙ የእርዳታ ሰጪ ተቋማት ትልቅ ችግር እንደሆነ ነው የሚገለጸው እና ይሄ ለስደተኞችም ሆነ ለሀገር ውስጥ ተፈናቃዮች በሚታደርጉት ድጋፍ ላይ ምን ያክል ተጽዕኖ አለው?
UNHCRን በተመለከተ ስደተኞችንና የሀገር ውስጥ ተፈናቃዮችን ለመደገፍ ያስፈልገናል ብለን ከጠየቅነው ገንዘብ ያገኘነው 19% ብቻ ነው። ይሄ ደግሞ የምንሰጠው ድጋፍ ምን ያክል እንደሚገድበው መገመት ይቻላል። ለህፃናት የሚደረገው ጥበቃ፣ ለጾታዊ ጥቃትና አጠቃላይ ደህንነታቸው የሚደረገውን ድጋፍ አደጋ ላይ ይጥላል። ስለዚህ የሚፈልገውን የድጋፍ መጠን ማግኘት በጣም አስፈላጊ ነው። በእርግጥ እርዳታ ሰጪዎች የሚችሉትን ሁሉ እያደረጉ ነው። በመላ ሀገሩ እንዲሁም በመላ ዓለም አቀፍ ደረጃ ያለው ፍላጎትም ይታወቃል። ግን እዚህ ሀገር ያሉትን ስደተኞችና ተፈናቃዮች የሚያስፈልጋቸውን ድጋፍ ካልሰጠን ትልቅ ጥፋት ነው የሚሆነው።
እርግጥ ነው 19% በጣም ትንሽ ገንዘብ ነው። አሁን ደግሞ ከግጭቱም በተጨማሪ በሶማሊያ እና ኦሮሚያ ክልሎች እንደሚታየው ድርቁም ብዙዎችን እያፈናቀለ ነው እና ቀሪው የእርዳታ ገንዘብ መገኘት ካልቻለ ምንድን ነው የሚሆነው?
And I will add to Somali region, to Oromia region, also Afar.
ከሶማሊና ኦሮሚያ ክልሎች በተጨማሪ አፋር ማለ እነዚህ ክልሎች በድርቁ በጣም የተጎዱ አካባቢዎች ናቸው። ስለዚህ ጉዳቱ ከአካል ጉዳት ጀምሮ በደህንነታቸው ላይም ጭምር ነው። እነዚህ ሰዎች አካላቸውን የመሸጥ በህገወጥ አዘዋዋሪዎች ከሀገር የመውጣት አደጋ ውስጥ ይወድቃሉ። በተጨማሪም ከኢትዮጵያ ውጪ ለመውጣት ይገደዳሉ። እነዚህ አብዛኞቹ ወጣቶች ናቸው። ማህበረሰባቸውን ለማገልገል ትምህርትና መተዳደሪያ የሚሆን ነገር ያስፈልጋቸዋል።
So this will be my last question. As conflict, as we said...
ከላይ እንዳልነው እንግዲህ ግጭት፣ ድርቅ፣ ተጨማሪ ደግሞ የዋጋ ግሽበትና የኑሮ ውድነት እያየለ በመጣ ቁጥር የስደተኞችና የተፈናቃዮች እጣ ፈንታ ምንድን ነው የሚሆነው? ደህንነታቸው እንዲጠበቅ UNHCR እንደ መፍትሄ የሚያስቀምጠው ምንድን ነው?
First of all, not everything is that bleak.
መጀመሪያ ነገር ሁሉም ነገር ጨለማ ብቻ አይደለም። እስካሁን በግጭቱ ምክንያት የተፈናቀሉ ከ30,000 በላይ የሀገር ውስጥ ተፈናቃዮች ወደ መጡበት እንዲመለሱ ማድረግ ችለናል። ሰላም ሊመጣ የሚችልበትን መልካም ነገሮች እየሰማን በመሆኑ ድጋሚ ይፈናቀላሉ ብለን አናስብም። በመሳሌ በሶማሌ ክልል ተፈናቃዮች የተሻለ ህይወት መምራት ወደሚችሉባቸው ቦታዎች ለማዛወር ከመንግስት ጋር እየሰራን ነው። ስደተኞችንም በሌሎች ሀገራት በድጋሚ ለማስፈር የሚያስችሉ ሁኔታዎች አሉ። በዚህ አሜሪካንን ጨምሮ ከሌሎች ሀገራት ጋር ለመስራት ጥረቶች እየተደረጉ ነው። ኢትዮጵያ ውስጥ ለ10ና 15 ዓመታት በስደተኝነት አስቸጋሪ በሆነ ሁኔታ የኖሩ አሉ። መብታቸው በብዙ መልኩ ሲገፈፍ አይተናል። እነዚህ ወደ መጡበት ሀገር መመለስ እንደማይችሉ እናውቃለን። ስለዚህ ለኤርትራውያን፣ ለሱዳናውያንና ደቡብ ሱዳናውያን ስደተኞች ትልቁ አንገብጋቢ ጉዳይ የደህንነት ጉዳይ ነው። ለዚያ ደግሞ ከሚመለከታቸው አካላት ጋር እየሰራን ነው።
That was Dr. Balde.
Dr. Balde, ኢትዮጵያ ውስጥ የሚገኙ ስደተኞችንና የሀገር ውስጥ ተፈናቃዮችን አስመልክቶ ላደረጉን ልንገለጻ በጣም እናመሰግናለን።
Thank you so much for having me.
እኔም ስለጋበዛችሁኝ በጣም አመሰግናለሁ። ኢትዮጵያ የእርስ በርስ ጦርነት በተለይ በሰሜን ኢትዮጵያ
አድማጮች እንደጠቀስነው ተጨማሪ ሰፋ ያሉ ዘገባዎች አሉን። በነገው ምሽት ይዘን እንመለሳለን። ለዛሬው ግን የሰኞ ምሽት ስፖርት ጥቂት እናሰማችሁ። ኬኔዲ አባተ ነው ያዘው።
በኦስሎና ፓሪስ በተካሄዱ የዳይመንድ ሊግ ውድድሮች ኢትዮጵያውያን አትሌቶች ባለድል ሆነዋል። አርብ ዕለት በኦስሎ በተካሄደው የ2022 ዳይመንድ ሊግ ውድድር በ5000 ሜትር ሴቶች ዳዊት ስዩም 14 ደቂቃ ከ25 ሰከንድ በሆነ ሰዓት ስታሸንፍ፣ ጉዳፍ ጸጋይና ለተሰንበት ግደይ ደግሞ በቅደም ተከተል ሁለተኛና ሶስተኛ ወጥተዋል። በወንዶች 5000 ሜትር ደግሞ ጥላሁን ኃይሌ ውድድሩን 13:03:51 በሆነ ሰዓት አጠናቆ አንደኛ ሲሆን፣ በጠንካራ ፉክክር ለጥቂት የተቀደሙት ሳሙኤል ተፈራና ጌትነት ዋሌ በሁለተኝነትና በሶስተኝነት አጠናቀዋል። ቅዳሜ ዕለት በፓሪስ በተካሄደው የ5000 ሜትር ዳይመንድ ሊግ ወንዶች ደግሞ ሰለሞን ባረጋ አሸንፏል። 12 ደቂቃ ከ51 ሰከንድ 19 ማይክሮ ሰከንድ አትሌት ሰለሞን ርቀቱን ያጠናቀቀበት ሰዓት ነው። በውድድሩ ሙክታር እድሪስ የብሩንዲውን ቲየሪ ንዲኬምዌና ዮን በመከተል ሶስተኛ ደረጃን ይዞ አጠናቋል። በዩሮ 2020 እና ባለፈው የአፍሪካ ዋንጫ ከ50 በመቶ በላይ ተጫዋቾች የጥላቻ ንግግር ሰለባ መሆናቸውን የፊፋ ጥናት አመለከተ። በፊፋ ይፋ የሆነው አዲስ ገለልተኛ የጥናት ሪፖርት በዓለም አቀፍ የእግር ኳስ ውድድር ወቅት በማህበራዊ ሚዲያ ላይ የሚሰራጩ የጥላቻ ንግግሮች የኳታር 2022 የዓለም ዋንጫ ዝግጅት በሚደረግበት በዚህ ወቅት እያደጉ መምጣታቸውን አጉልቶ አሳይቷል። በዩሮ 2020 እና በአፍሪካ ዋንጫ የፍጻሜ ጨዋታዎችን ጨምሮ በውድድሮቹ መጠናቀቅ አካባቢ በተደረጉ ጨዋታዎች ከተሳተፉ ተጫዋቾች መካከል ከግማሽ በላይ የሚሆኑት ከጨዋታው በፊት፣ በጨዋታው ወቅትና ከጨዋታ በኋላ የጥላቻ በደል ደርሶባቸዋል ሲል ፊፋ ከዓለም አቀፍ የተጫዋቾች ማህበር ጋር በጋራ ባወጣው ሪፖርት አመልክቷል። ጥናቱ በዩሮ 2020 እና በ2021 የአፍሪካ ዋንጫ የግማሽ ፍጻሜና የፍጻሜ ጨዋታዎች ላይ ከ400,000 በላይ ከጥላቻ ጋር በተያያዘ በማህበራዊ ሚዲያ መድረኮች ላይ የወጡ ልጥፎችን በአርቲፊሻል ኢንተለጀንስ መከታተል የተካሄደ ነው። ጥናቱ እንደሚያመለክተው 40 በመቶ የጥላቻ ንግግሮች ግብረ ሰዶም ላይ፣ 38 በመቶ የሚሆኑት ደግሞ ዘረኝነት ላይ ያተኮሩ ናቸው። የጥናቱ ሪፖርት ይፋ መሆኑን ተከትሎ የጥላቻ ንግግሮችን በመዋጋት ዙሪያ ፊፋ ከዓለም አቀፉ የፕሮፌሽናል ተጫዋቾች ማህበር ጋር እንደሚሰራ አስታውቋል። የቀድሞው የሩሲያ ብሔራዊ ቡድን አምበል ኢቫን ዴኒሶቭ የዩክሬን ጦርነትን ካወገዙት ጥቂት ሩሲያውያን ታዋቂ ሰዎች ስር ስሙን አስፍሯል። የቀድሞው የሩሲያ ብሔራዊ ቡድን አምበል ሀገሩ ከዩክሬን ጋር የምታደርገውን ጦርነት በይፋ በማውገዝ ክሬምሊንን የሚያስቆጣና ለረጅም እስር ሊዳርገው የሚችል እርምጃ ወስዷል። በሩሲያ የሚኖሩ በጣም ጥቂት ዝነኞች ናቸው ሞስኮ ልዩ ወታደራዊ ዘመቻ ስትል የሰየመችውን የዩክሬኑን ጦርነት ለመቃወም የደፈሩት። ከነዚህ አንዱ የሆነው ኢቫን ዴኒሶቭ ለአንድ የሩሲያ የዩቲዩብ የስፖርት ዘጋቢ በሰጠው አስተያየት ለኔ ይህ ጦርነት አጥፊና ፍጹም አስፈሪ ነው ብሏል። እንደ ጎርጎሮሳውያኑ በ2008 እና በ2016 መካከል 54 ዋንጫዎችን ያገኘው ዴኒሶቭ አክሎም ምናልባት በእነዚህ ቃላት እስር ቤት ሊያስገቡኝ ወይም ሊገድሉኝ ይችላሉ፣ ግን የኔ
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ሳይጠናቀቁ ሰዓታችን ተጠናቋል። በነገው ምሽት ሰፋ ያሉ ዘገባዎች ይዘን እንመለሳለን። ለዛሬው ደህና ደሩ።